ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ እሁድ ጳጉሜ 5 2015 ዓ.ም ዝግጅታችን ጀመረ።
ለመጀመሪያ ጊዜ የተካሄደው የአፍሪካ አየር ንብረት ለውጥ ጉባኤ ሲጠናቀቅ ይፋ የተደረገው ስምምነት ምን መፍትሄዎችን ይዟል?
በእኔ እይታ ካርበን ሽያጭ ጉዳይ ያው ከፋም ለማም አፍሪካን የሚጠቅማት ጉዳይ ነው። በአየር ንብረት ለውጥ ጋር ተያይዞ አዲስ ወይም ኢኖቬቲቭ ፋይናንሲንግ የሚባል ሀሳብ አለ። ኢኖቬቲቭ የሆነ ፋይናንስ አፍሪካ ገንዘብ የምታገኝበት ትልቁ ያለን አማራጭ ነው ማለት ነው።
በወርልድ ሪሰርች ኢንስቲትዩት ጥናት አጥኚና ተመራማሪ እንዲሁም በዓለም አቀፉ የወጣቶች አየር ንብረት ለውጥ ጉባኤና ሌሎች ድርድሮች ውስጥ ኢትዮጵያን በመወከል የሚሳተፈውን ያሬድ አበራን የሰማችሁት። በዚህ ዙሪያ ሰፋ ያለ ዘገባ ይኖረናል።
ስር የሰደደ ችግር ነው ያለ። ስር የሰደደ ረሃብ ነው ያለው። አይደለም አመት በር ሊታሰብ ከእጅ ወደ አፍ የሚቸግርበት ድልት እንዳይ ነው ያለ ነው።
አሁን ደግሞ የሰማችኋቸው የአዲስ አበባ ነዋሪ የሆኑትን አቶ ጋሻው አዲስ መንግስቴን ነው። መጪውን አዲስ ዓመት አስመልክቶ የተለያዩ የአዲስ አበባ ነዋሪዎች በዓሉን ለመቀበል እያደረጉ ያሉትን ዝግጅት በምሽቱ መሰናዷችን እንመለከታለን።
ሰላም ጤና ይስጥልኝ ክቡራትና ክቡራን አድማጮች፣ የዕለተ እሁድ ጳጉሜ 5 2015 ዓ.ም የመስታወት ዝግጅታችን እነሆ ጀምሯል። ከምሽቱ ዝግጅት ጋር አብረናችሁ የምናመሸው ስመኝሽ የቆየና
ደረጀ ደስታንን። በምሽቱ መሰናዷችን ሌሎች ማህበራዊና ኢኮኖሚያዊ ጉዳዮችንም እንዳስሳለን። ልንቀበል የተዘጋጀነው ያለነው አዲስ ዓመት ዋዜማን የሚሸቱ ልዩ ልዩ ሙዚቃዎችንም አሰናድተናል።
ከዛ በፊት ግን የሰዓቱን ዋና ዋና የዓለም ዜና እናስቀድም።
ጤና ይስጥልኝ ክብራትና ክብራን፣ ከእሁድ ምሽት ዜና ጋር እንግዶልኝ ነኝ። የህዳሴ ግድብ አራተኛና የመጨረሻ ሙሌት ተጠናቋል ሲሉ ጠቅላይ ሚኒስትር አብይ አህመድ ዛሬ በፌስቡክ አስታውቀዋል። በውስጥ ፈተና በውጪ ጫና ነበረብን፣ ከፈጣሪ ጋር የመጣውን ሁሉ ተቋቁመን ለዚህ ደርሰናል ሲሉ ጽፈዋል ጠቅላይ ሚኒስትሩ። ጠቅላይ ሚኒስትሩ ሙሌቱን የመጨረሻ ብለው መግለጻቸው ቀስ በቀስ ሲካሄድ የነበረው የአራተኛው ደረጃ ሙሌት እንጂ የግድቡ የውሃ ሙሌት ሙሉ በሙሉ መጠናቀቁን የሚያመለክት አይደለም ሲሉ የግድቡ ተደራዳሪ ቡድን አባል የሆኑት ኢንጂነር ጌዲዮን አስፋው ተናግረዋል። ኬኔዲ አባተ ከአዲስ አበባ ዝርዝር አለው።
የህዳሴ ግድብ አራተኛ ዙር የውሃ ሙሌት መጠናቀቁን ዛሬ ጳጉሜ 5 ቀን 2015 ዓ.ም ያበሰሩት ጠቅላይ ሚኒስትር አብይ አህመድ የግድቡ አራተኛና የመጨረሻ ሙሌት በተሳካ ሁኔታ ተጠናቋል ሲሉ በማህበራዊ የትስስር ገጻቸው ላይ ገልጸዋል። ጠቅላይ ሚኒስትሩ አራተኛውን የግድቡን የውሃ ሙሌት የመጨረሻው ሲሉ ምን ማለታቸው ነው ስንል የጠየቅናቸው የግድቡ ተደራዳሪ ቡድን አባልና የኤክስፐርቶች ቡድን ዋና ሰብሳቢ ኢንጂነር ጌዲዮን አስፋው ተከታዩን አስተያየት ሰጥተውናል።
ለእኔ እንደተረዳሁት በቸው አባባል እንደተረዳሁት የአራተኛው እንትን በአንድ ጊዜ አልተሞላም። ቀስ በቀስ እየተሞላ መጥቶ ትላንት የመጨረሻውን በዝቅተኛው የግድቡ አካል ላይ መሰሰለ ማለት ነው እንጂ ገና የመካከለኛው የግድቡ አካል እስከ 640 ድረስ ግንባታው ይሄዳል። አሁን ካለበት 20 ሜትር ይጨምራል ማለት ነው። ስለዚህ ቀጣይ የሙሌት ደረጃዎች እንደሚኖሩ ሰነዶች ያመላክታሉ። እሳቸው ያሉት እንደመሰለኝ ቀስ በቀስ ሲሞላ የነበረው የአራተኛው ደረጃ ሙሌት ተጠናቀቀ ማለት ነው።
የግድቡን አራተኛ ሙሌት የመጨረሻ ስላሉበት ምክንያት በግልጽ ያልጠቀሱት ጠቅላይ ሚኒስትር አብይ እስካሁን የተሞላው የውሃ መጠንም ይሁን የግንባታው መጠን ስለደረሰበት ደረጃም አልጠቆሙም። በዚህ ጉዳይ ላይ ማብራሪያ እንዲሰጡን የጠየቅናቸው የህዳሴ ግድቡ ዋና ስራ አስኪያጅ ኢንጂነር ክፍሌ ሆሮ በቅርቡ ዝርዝር ማብራሪያ እንደሚሰጥበት ነግረውን በተናጥል አስተያየት እንደማይሰጡ ገልጸዋል። የግድቡ አራተኛ የውሃ ሙሌት የተከናወነው ሁለቱ የታችኛው ተፋሰ ተፋሰስ ሀገራት ግብጽና ሱዳን ኢትዮጵያ ሙሌቱን ያለ ጋራ ስምምነት በተናጠል ያከናወነች ነው በማለት እየተቃወሙ ባሉበት ወቅት ነው። ሙሌቱ በታችኛው የተፋሰሱ ሀገራት ላይ ጉልህ ጉዳት ሳያደርስ ከግንባታው ሂደት ጋር ጎን ለጎን እንደሚካሄድ የምትገልጸው ኢትዮጵያ ይህም ሶስቱ ሀገራት በተፈራረሙት የመርሆች ስምምነት ላይ መደንገጉን በተደጋጋሚ አስታውቃለች። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።
አድማጮች ዜና የሚስተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ነው። በሱዳን መዲና ካርቱም ዛሬ እሁድ በደረሰ የአየር ድብደባ ቢያንስ 40 የሚሆኑ ሰዎች መገደላቸውንና በደርዘን የሚቆጠሩ ደግሞ መጎዳታቸውን በከተማዋ የሚገኙ ማህበራዊ አንቂዎች ተናግረዋል። የዛሬ ማለዳው ድብደባ ባለፈው ሚያዝያ ጦርነቱ ከጀመረ ወዲህ የተከሰተ አስከፊና በርካታ ህይወት ከቀጠፉ ድብደባዎች አንዱ ነው ተብሏል። ግጭቱ ባለፈው ሚያዝያ ከጀመረ ወዲህ 7500 የሚሆኑ ሰዎች ህይወታቸውን እንዳጡ ዝቅተኛ ግምት አለ ሲል የትጥቅ ግጭት ቦታዎችና ክስተቶች ፕሮጀክት የተሰኘው ተቋም አስታውቋል። የሱዳን ጦር ሰራዊት በሰማይ ላይ የበላይነቱን ሲያገኝ፣ ተፋላሚው የፈጥኖ ደራሽ ኃይል ደግሞ በካርቱም መንገዶችን በበላይነት እንደሚቆጣጠር የኤፍፒ ዘገባ አመልክቷል። የሰራዊቱ መሪ አብደልፈታህ አልቡራን ከተቀናቃኛቸው አምዳን ዳግሎ ጋር የሚለዋወጡት ኃይለ ቃል እየቀጠለ ቢሆንም በቅርቡ ወደ ግብጽ፣ ደቡብ ሱዳንና ቀጣር ያደረጉት ጉዞ ወደ ዲፕሎማሲ ለመመለስ እንደሚሹ ፍንጭ ሰጥቷል ተብሏል። በመጨረሻም አድማጮች የዩናይትድ ስቴትሱ ፕሬዚደንት ጆ ባይደን ዛሬ ቬትናምን ጎብኝተዋል። በጉብኝታቸው ወቅት ሁለቱ አገራት የኤሌክትሪክ አስተላላፊ መሳሪያዎችን፣ ሰሚኮንዳክተርስ ማምረትና ማዕድናትን በተመለከተ ስምምነት ላይ ደርሰዋል። ቬትናም ከቻይናና ከሩሲያ ጋር ያላትን ዲፕሎማሲያዊ ግንኙነት እያሳደገች ባለበት ወቅትም በተመሳሳይ ከአሜሪካ ጋር ያላትን ግንኙነት ከፍ አድርጋለች ሲል ሮይተርስ በዘገባው አመልክቷል። ከ50 ዓመታት በፊት ከተደረገ አስከፊ ጦርነት በኋላ ቬትናም የተገኙት የአሜሪካው ፕሬዚደንት በሃኖይ ከተማ በገዢው ፓርቲ ደማቅ አቀባበል ሲደረግላቸው ተማሪዎች የአሜሪካን ባንዲራ ሲያውለበልቡ ተስተውለዋል። ከቻይና የሚገኘው አቅርቦት አስተማማኝ ባልሆነበት ወቅት አሜሪካ አምራቿን ቬትናም እንደ ቁልፍ አጋር ትመለከታለች። ጉብኝቱ የኤሌክትሪክ አስተላላፊ መሳሪያዎችን በተመለከተ ትኩረት የተደረገበት ሲሆን ከጉግል፣ ኢንቴል፣ ቦይንግ እና ሌሎችም ታላላቅ ኩባንያዎች የተውጣጡ ኃላፊዎች ከቬትናም የቴክኖሎጂ መሪዎች ጋር ምክክር እንደሚያደርጉ ታውቋል። አድማጮች ለምሽቱ ያስኩት ዜና በዚሁ ተፈጽሟል። ዜናውን ያሰማኋችሁ እንግዲህ ወልድ ነኝ። መልካም ምሽት።
በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁን የዛሬ እሁድ ጳጉሜ 5 2015 ዓ.ም የአዲስ ዓመት ዋዜማ የመስታወት ዝግጅታችንን ነው ከአሜሪካ ድምፅ የተከታተላችሁ ያላችሁት።
ሆ ብለን መጣን፣ ሆ ብለን፣ ሆ ብለን መጣን፣ ሆ ብለን አበባዬዎች ለምለም አበባዬዎች። እንዴ ዳሪያ ለምለም አትልም እንዴ?
አይ ወቼ ጉድ ያለ ስራይ ማልገባም እኔ በቡዬ ሆያ ሆዬ ጨፍሬ ሙልሙሌን ተቀብዬ ጨርሻለሁ። አሁን ተራው የሴቶቹ ነው አበባዬው ማለት።
የሚገርምህ ሁሌ አዲስ ዓመት ሲመጣ ከሚናፍቁኝ ሆዴን ባርባር ከሚያሰኙት ነገሮች አንዱ የዚህ የህፃናቶች የልጃገረዶች አበባዬዎች ጭፈራ ነው። እኔ በልጅነቴ ከቤት ወጥቶ መጫወት አይፈቀድልኝም ነበር እና ጠዋት ከእንቅልፌ ስነሳ ልጆች ለጭፈራ ሲመጡ አብሬ እየተቀላቀልኩ ከመጣው ጋር ሁሉ አብሬ ስጨፍር ትዝ ይለኛል።
ልክ ነው። አዲስ ዓመት ሲመጣ እንግዲህ በተለይ እዚህ አሜሪካ ሆነን የሚናፍቀን ብዙ ትዝታ አለው። እንዳልሽው ከልጃገረዶች ጭፈራ በተጨማሪ የበዓሉ ድባብ፣ ቡናው፣ ዳቦ፣ ዶሮው ከቤተሰቡ ጋር አብሮ ማሳለፉ ሁሉም የራሱ ስሜት አለው። እንግዲህ በቅድሚያ አድማጮቻችንን እንኳን ለአዲሱ ዓመት ለ2016 ዓ.ም ዋዜማ በሰላም አደረሳችሁ እንላለን።
ልክ ነው። አዲሱ ዓመት እንግዲህ አሮጌው ዓመት ያስከፉንን በርካታ ችግሮች፣ ሐዘኖች ሁሉ ይዞ እንዲሄድ ካምና አዳዲስ ነገሮችን፣ ደስታን ይዞ እንዲመጣ እንመኛለን። ስለዚህ የመጀመሪያ ሙዚቃ ምርጫችን አበባዬዎች ይሁና።
በሚገባ የቀድሞቹ የኛ አቀንቃኞች እንደኛ በሚል ስያሜ ከመጡ በኋላ በጋራ ሆ ብለን መጣን እያሉ በሚጫወቱት የአዲስ ዓመት ዜማ ዝግጅታችንን እንጀምራለን።
Yeah.
የእንደኛ አቀንቃኞች የአበባዮች ዜማ ዝግጅታችንን ጀምረናል። የመስታወት የአዲስ ዓመት ዋዜማ ዝግጅታችንን ነው እየተከታተላችሁት ያላችሁት።
ከዓመት ባሉ ጋር በተገናኘ ወደ አሰናዳናቸው ልዩ ዘገባዎቻችን ከማለፋችን በፊት ግን በዚህ ሳምንት የተጠናቀቀው የመጀመሪያው የአፍሪካ አየር ንብረት ጉባኤ ምን አይነት ስምምነቶችን አሳለፈ የሚለውን እንቃኝ።
ኬንያ ዘጋጅነት የተካሄደው የመጀመሪያው የአፍሪካ አየር ንብረት ጉባኤ ረቡለት ሲጠናቀቅ ይፋ የተደረገውና የናይሮቢ ስምምነት የተሰኘው የጋራ መግባቢያ ሰነድ የበለጸጉ ሀገራት ለአፍሪካ የተሻለ የገንዘብ ድጋፍ እንዲያደርጉና አህጉሪቱ ያሉባትን ዕዳዎች እንዲሰርዙ ጠይቋል።
ሆኖም ተቺዎች ጉባኤው ለአየር ንብረት ቀጥተኛ ተጋላጭ የሆኑ የህብረተሰብ ክፍሎችን ዘንግተዋል በማለት ወቀሳቸውን እያሰሙ ነው። እንግዲህ ሊሊ ኢትዮጵያን ወክለው በጉባኤ የተሳተፉ የአየር ንብረት ለውጥ አቀንቃኞችን አነጋግረሽ ያዘጋጀሽው ዘገባ ቀጣዩና የመጀመሪያው ዝግጅታችን ነው። ወደዚያው እንለፍ።
የአፍሪካ መሪዎችን፣ ከፍተኛ ባለስልጣናትን፣ የአየር ንብረት ለውጥ አቀንቃኝ ተቋማትንና ግለሰቦችን ጨምሮ ከ30 ሺህ በላይ ሰዎች ተሳትፈውበታል የተባለው የአፍሪካ የአየር ንብረት ጉባኤ በኬንያ የተካሄደው ለመጀመሪያ ጊዜ ነው። በአፍሪካ ህብረት ስር የሚገኘውን የአየር ንብረት ለውጥ ጉዳይ የአፍሪካ መሪዎች ምክር ቤት ዘንድሮ በተረኛነት የምትመራው ኬንያ ጉባኤውን ያዘጋጀችው በአየር ንብረት ለውጥ ዙሪያ አፍሪካ የጋራ አቋም እንዲኖራትና በዓለም አቀፍ ጉባኤዎችና ድርድሮች ላይ ጠንካራ ድምጽ ማሰማት እንድትችል መሆኑን የኬንያው ፕሬዝዳንት ዊሊያም ሩቶ በጉባኤው ላይ ባሰሟቸው ንግግሮች አስታውቀዋል።
The Africa Climate Summit is both a demonstration of the unwavering collective
የአፍሪካ መሪዎች የአየር ንብረት ጉባኤ የሰው ዘር የመጀመሪያ መገኛነቱን አፍሪካን ያልተገደበ ድልና የጋራ ብልጽግና ምድር ለማድረግ የአፍሪካ ህዝብ ያለውን ራዕይ ማሳያ ነው። ከዚህ በተጨማሪ ዓለማችን ደህንነቷና ሚዛናዊ ስነ ምህዳሯ እንዲመለስላት ኢኮኖሚያዊ ለውጥ ያስፈልጋል። ለዚህ ደግሞ የኢንዱስትሪ ልማት አስፈላጊ ስለሆነ እሱን በዓለም አቀፋዊ ጥምረት ለመገንባት ያለን ቁርጠኝነት በመሪዎች ጉባኤ ላይ ተንጸባርቋል።
ከነሐሴ 29 እስከ ጳጉሜ 1 ለ3 ቀናት የተካሄደው ጉባኤ ሲጠናቀቅ መሪዎቹ ያወጡት የናይሮቢ ስምምነት የተሰኘው የጋራ የስምምነት ሰነድ በዋናነት ያተኮረው 1.3 ቢሊዮን የሚሆን ህዝብ እንደሚኖርባት በሚገመተው አፍሪካ አረንጓዴ እድገትን ለማበረታታትና የአየር ንብረት ለውጥ ተጽዕኖን ለመዋጋት ያስችላሉ በተባሉ የገንዘብ ድጋፍ መፍትሄዎች ላይ ነው። የበለጸጉ ሀገራት በሚለቋቸው በካይ ጋዞች ልክ ሊከፍሉ ቃል የገቡት የካርበን ክሬዲት ወይም የካርበን ልቀት ድርሻ ሽያጭ ተፈጻሚ እንዲሆንም ጠይቋል። ያሬድ አበራ በወርልድ ሪሰርች ኢንስቲትዩት ጥናት አጥኚና ተመራማሪ ሲሆን በዓለም አቀፉ የወጣቶች አየር ንብረት ለውጥ ጉባኤና ሌሎች ድርድሮች ውስጥ ኢትዮጵያን በመወከል ይሳተፋል። በኬንያው የአየር ንብረት ለውጥ ጉባኤ ላይም ተገኝቶ ሂደቱን የተከታተለው ያሬድ የናይሮቢው ስምምነት በካርበን ገበያ ላይ ማተኮሩ በአፍሪካ ሀገራት መካከል የመከራከሪያ አጀንዳ ሆኖ እንደነበር ይገልጻል።
በነበረው ውይይት ላይ ሀገራቶች የተለያየ አቋም ነው ያንጸባረቁት በዛ ጉዳይ ላይ። አንዳንድ ሀገራቶች ይሄ ጉዳይ ለእኛ የጥሩ ተስፋችን ነው ብለው ይመለከቱታል። አንዳንድ ሀገራቶች ደግሞ ይሄ የካርበን ሽያጭ ማለት የክላይሜት ዲስከሽን ላይ የሚቲጌሽን ጉዳይ ነው። ሚቲጌሽን ደግሞ ለእኛ ሳይሆን ለዌስተርን የሚጠቅም አጀንዳ ነው። የእኛ ፕራዮሪቲ አይደለም፣ የቅድመ የፕራዮሪቲ ጉዳያችን አይደለም ብለው ነበረ ክርክሮች ወይም ደግሞ ውይይቶች ሲካሄዱ የነበረው። ቋሚ የሆነ ድርድር አልነበረም፣ ግን በነበሩት ውይይቶች ላይ እነዚህ ጉዳዮች ተንጸባርቀዋል።
በጉባኤው ላይ ፕሬዚዳንት ሳህለ ወርቅ ዘውዴን፣ የፕላንና ልማት ሚኒስትር ዶክተር ፍጹም አሰፋና የግብርና ሚኒስትር ዶክተር ግርማ መንቴን ጨምሮ 45 ገደማ በሆኑ ልዑካን የተወከለችው ኢትዮጵያ ከዚህ ረገድ ሚዛናዊ አቋም ማራመዷን ያሬድ አመልክቷል።
ኢትዮጵያም ያው በተለይ ደግሞ አሁን በኢትዮጵያ ደረጃ የነበረው ድምፅ ያው ለኢትዮጵያ የሚጠቅም ሀሳብ ነው። በተለይ ደግሞ አሁን ላይ ሳይሆን በተለይ እየተከልን ያለ ነው የአረንጓዴ አሻራ ተክሎች እነሱ በመጽደቅ በሚጀምሩበት ሰዓት የካርበን ሜካኒዝሙን በምንዘረጋበት ጊዜ ኢትዮጵያ በጣም እጅግ ተጠቃሚ ነው የምትሆነው። ኦፍኮርስ ኢትዮጵያም ጉዳዩን ባላንስድ በሆነ መልኩ ነው የተመለከተችው ብዬ ነው። ጉዳዩ ለኢትዮጵያ ወደፊት የሚጠቅማት ጉዳይ ነው። አሁን ባለው ደረጃ ደግሞ ስቲል ቅድሚያ ሁኔታ ሰታ የተመለከተችው ጉዳይ አይደለም። ቢሆንም ግን ሀሳቡን ባላንስድ በሆነ መልኩ ተመልክተዋለች ማለት ነው።
የካርበን ክሬዲት ወይም የካርበን ልቀት ድርሻ ሽያጭ ጉዳይ ለአፍሪካ አዲስ እንደመሆኑ በርካታ ጥናቶችንና ውይይቶችን ይጠይቃል የሚለው ያሬድ፣ በጥቅሉ ግን የካርበን ሽያጭ ለአፍሪካ ጠቃሚ መሆኑን ያምንበታል።
በእኔ እይታ ካርበን ሽያጭ ጉዳይ ያው ከፋም ለማም አፍሪካን የሚጠቅማት ጉዳይ ነው። በአየር ንብረት ለውጥ ጋር ተያይዞ አዲስ ወይም ኢኖቬቲቭ ፋይናንሲንግ የሚባል ሀሳብ አለ። ሶ ኢኖቬቲቭ የሆነ ፋይናንስ አፍሪካ ገንዘብ የምታገኝበት ትልቁ ያለን አማራጭ ነው ማለት ነው። ምክንያቱም የካርበን የሚያዝ ወይም ካርበን ሴኩስትሬሽን የሚባለውን በመሸጥ ትልቅ የፋይናንስ ገቢ ማግኘት እንችላለን። ይሄ በተለይ ደግሞ አሁን ገና ዲስከሽኑ አሁን በብዙ በአፍሪካ ተቋማቶች ወይም ደግሞ አፍሪካ ውስጥ ባሉ የምርምር ተቋማቶችም ይሁን በመንግስት ተቋማቶችም ወይም ደግሞ መንግስታዊ ባልሆኑ ተቋማቶችም የእውቀት ወይም የግንዛቤው መጠን በጣም የጠለቀ ባለመሆኑ ምክንያት ያው ጉዳዩን አንዳንዶቹ እንደ አድቫንቴጅ፣ ሌላኞቹ ደግሞ እንደ ቅድሚያ የኛ ፕራዮሪቲያችን አይደለም በማለት ተመልክተውታል ማለት ነው።
የናይሮቢው ስምምነት ከ14 ዓመታት በፊት የበለጸጉ ሀገራት ታዳጊ ሀገራት የአየር ንብረት ለውጥ ተጽዕኖን ለመቋቋም እንዲችሉ ለመስጠት ቃል የገቡትን 100 ቢሊዮን ዶላር እንዲፈጽሙም ጠይቋል። የአፍሪካ ሀገራት የአየር ንብረት ለውጥ የሚያስከትሏቸውን ተጽዕኖች መቋቋም የሚያስችላቸውን አቅም እንዲገነቡም የዕዳ ስረዛን፣ የወለድ ምጣኔ ቅነሳ ወይም የክፍያ ጊዜ ማራዘሚያን ጨምሮ የዕዳ እፎይታ እንዲደረግላቸው ጠይቀዋል። አንዳንድ የአካባቢ ጥበቃ ተሟጋቾችና የመብት አቀንቃኞች ግን ጉባኤው የአየር ንብረት ለውጥ እያደረሰ ባለው ጉዳት ተጠቂ የሆኑ አርሶ አደሮችን፣ አርብቶ አደሮችን፣ ሴቶችንና ልጃገረዶችን ጨምሮ ለችግሩ ተጋላጭ የሆኑ ህብረተሰቦችን ዘንግቷል ሲሉ ቅሬታቸውን እያቀረቡ ነው። ለምሳሌ ኬር የተሰኘው ዓለም አቀፍ የሰብአዊ ተቋም ባወጣው መግለጫ የአፍሪካ መሪዎች የአየር ንብረት ለውጥ አፋጣኝ እርምጃ የሚፈልግ ጉዳይ መሆኑን አጽንኦት ሰጥተው መተዳደሪያቸው አደጋ ላይ የወደቀባቸውን ተጋላጭ ህዝቦች የውይይታቸው ማዕከል ያደርጋሉ ብለን ጠብቀን ነበር ሲል ቅሬታውን ገልጿል። ሐሳቡን እጋራዋለሁ የሚለው ያሬድ ጉዳዩ በጉባኤው ተሳታፊዎችም መነሳቱን፣ ሆኖም ግን አፍሪካ የውጭ እርዳታ ሳትጠብቅ እንዴት ከአየር ንብረት ጋር መላመድ ትችላለች የሚለው ሐሳብ በበቂ ሁኔታ ለውይይት ሳይቀርብ ማለፉን አመልክቷል።
ቅድም የሚያነሳውልሽ ሐሳብ ተመሳሳይ ነገር ነው። ሶ ለኛ ፕራዮሪቲያችን አይደለም የሚሉ ተደራዳሪዎች አሉ፣ ወይም ደግሞ አቋማ የሀገራቶች ያን የዛ አይነት አቋም እያንጸባረቁ ይገኛል። ምክንያቱም ለእኛ አዳፕቴሽን የምንለው ኮንሰፕት ነው የሚጠቅመን። አዳፕቴሽን ኮንሰፕቱ ምንድን ነው? ካለው ኢንቫይሮንመንት ጋር ወይም የተጎዳውን ነገር ማጣጣም መቻል ማለት ነው። ያንን ለማጣጣም ቅድሚያ እነዚህ ድርቅ በድርቅ አዳፕቴሽን ኤንድ ሪዚሊየንስ የምንለው ኮንሰፕት በድርቅ የተጎዱ አካባቢዎችን ማልማት ነው የሚያስፈልገው። ሶ በዛ ምክንያት ነው ቅድሚያ አልተሰጠም ተብሎ እየተተቸ ያለው። በሆነ መጠን እኔም እጋራዋለሁ ሀሳቡን። በሆነ መጠን ደግሞ ያው የግድ አዳዲስ ሀሳቦችን ደግሞ ኢንተርቴን ማድረግ አለብን ብዬ አስባለሁ። ሶ ከዛ አንጻር ነው የኔ ሪፍሌክሽን ቢሆነው።
ያም ሆኖ ግን የአፍሪካ መሪዎች ለመጀመሪያ ጊዜ ተገናኝተው በአየር ንብረት ለውጥ ዙሪያ መነጋገር መቻላቸው በዓለም አቀፉ የአየር ንብረት ለውጥ ሂደቶች ውስጥ አፍሪካ የጋራ አቋም እንዲኖራት መሰረት እንደሚጥል ስምምነቱ ያሰምርበታል። በተለይ ደግሞ በመጪው ህዳር ወር በተባበሩት አረብ ኤምሬትስ ሊካሄድ በታቀደው 28ኛው የተባበሩት መንግስታት ድርጅት የአየር ንብረት ለውጥ ጉባኤ ላይ ለአፍሪካ የመደራደሪያ አቅም እንደሚሰጣት ያሬድ ይገልጻል።
በዚህኛው በጣም ርን የምደግፈውና የተመለከትኩት ነገር ነው። ይሄኛው ጉባኤ ትልቅ የሰራው ስራ ምንድን ነው? የአፍሪካን ድምፅ አንድ አድርጎ ለማሰባሰብ ትልቅ ሙከራ አድርጓል። ትልቅ በር ከፍቷል። ከዚህ በፊት ያልነበረ በተለይ ደግሞ በመሪዎች ደረጃ ዩዥዋሊ በሚኒስትሮች ደረጃ እና በተደራዳሪዎች ደረጃ ሁሌ የነበረ ጉዳይ ነው። በዚህኛው አመት ለየት የሚያደርገው ይሄኛው ሰሚት ለየት የሚያደርገው አፍሪካ ራሷን የቻለ በተለይ በ28ኛው የአየር ንብረት ለውጥ ጉባኤ ላይ እንዲሁም ደግሞ ከሳምንት በኋላ የሚጀመረው የተባበሩት መንግስታት ጠቅላላ ጉባኤ ላይ ተመሳሳይ ድምፅ ሪፍሌክት እንድታደርግ ትልቅ መንገድ ከፍቷል። የዛ አይነት ደግሞ ተሳታፊዎችም ላይ የምመለከተው ነገር የዛ አይነት ኮመን ፖዚሽን ወይም ኢንላይትመንት ፈጥሯል ብዬ አስባለሁ። ያንን ነው ሶፋር ኦብዘርቭ ያደረግ
የአፍሪካ መሪዎች ለመጀመሪያ ጊዜ በአየር ንብረት ለውጥ ዙሪያ ያካሄዱት ጉባኤ በየሁለት ዓመቱ እንዲካሄድ ውሳኔ አሳልፈዋል። ወደፊት ከሚካሄዱ ጉባኤዎች ታዲያ ምን ይጠበቃል? እንዳንድ ባለድርሻስ ኢትዮጵያ ምን ሚና ሊኖራት ይገባል? ስላቀረብኩለት ጥያቄ ያሬድ መላሽ አለው።
በየሁለት ዓመት ውስጥ ብዙ የተለያዩ አዳዲስ ሀሳቦች አዳዲስ ዴቨሎፕመንቶች ይመጣሉና ያንን ዴቨሎፕመንቶች ደግሞ መሪዎች ጉዳያቸውን አቴንሽን ሰጥተው እንዲወያዩበትና እንዲመካከሩበት ትልቅ እድል የሚፈጠር መድረክ ነው ብዬ አስባለሁ። ኢትዮጵያ ከዚህ በፊት ያው በአየር ንብረት ለውጥ ጉባኤ ላይ እጅግ ጠንካራ የሆነ አፍሪካ ላይ የመምራት አቋም አላት። አሁን በተመሳሳይ ኬንያም የአይነት የኢትዮጵያን በመከተል የአይነት ሊደርሺፕ እያሳየች ነው ያለችው። ኢትዮጵያ ከዚህ በፊት የነበራትን አቋም ማስቀጠል አለባት የሚል እና ባለፈው ኦገስት ወር ላይ የአፍሪካን የኢንቫይሮንመንት ሚኒስትሮች ጉባኤን በማዘጋጀት ትልቅ ሮል መጫወት ትችላለች በአፍሪካ ክላይሜት ሰሚት ወይም ደግሞ በአፍሪካ ላይ ባለው የአየር ንብረት ለውጥ አጀንዳ ማለት ነው። ሶ እነዚህ ነገሮች ተጠናክረው ቢቀጥሉ ብዬ እመክራለሁ።
ባለፈው አመት በተካሄደው የአየር ንብረት ጉባኤ ላይ የተሰባሰቡ የዓለም መሪዎች በየአመቱ 300 ሚሊዮን የካርበን ክሬዲት በማውጣት የአፍሪካን የካርበን ገበያ ለማሳደግ የያዙት እቅድ ተፈጻሚ ሲሆን በአህጉሩ ከ30 ሚሊዮን በላይ የስራ ዕድል እንደሚፈጠር ተመልክቷል። በጉባኤው ላይ እንደተንጸባረቀውም የአፍሪካ መሪዎች የካርበን ገበያ ለአፍሪካ የሚሰጠውን የገንዘብ ድጋፍ ሊያሳድግና ከፍተኛ የኢኮኖሚ ብልጽግና ሊያመጣ ይችላል የሚል እምነት አላቸው። የአካባቢ ጥበቃ ባለሙያዎችና የመብት ተሟጋቾች ግን ይህ የካርበን ገበያ በረጅም ጊዜ እንዲመጣ የሚፈለገውን የከባቢ አየር ሙቀት ለመቀነስም ሆነ የአየር ንብረት ለውጥን ለመግታት አያስችልም በማለት ተቃውሞ ማሰማታቸውን ቀጥለዋል። ለአሜሪካ ድምጽ ዘገባ ስመኝሽ የቆየ ዋሽንግተን ዲሲ።
ከአሜሪካ ድምጽ ራዲዮ ጣቢያ የሚተላለፍላችሁን በሁለት ሳምንት አንዴ ወደ እናንተ የሚደርሰውን የመስታወት መሰናዶአችንን ነው እየተከታተላችሁ ያላችሁት። በአሜሪካ ድምጽ ራዲዮ የሚተላለፉ ዝግጅቶቻችን ከሬዲዮ በተጨማሪ በዌብሳይታችን amharic.voanews.com ላይ በቀጥታ መከታተል ትችላላችሁ።
አት ቪኦኤ አምሃሪክ የፌስቡክ ሃሽታግ ቪኦኤ አምሃሪክ የትዊተር ገጻችን ነው። ተከተሉን፣ አስተያየቶቻችሁንም አጋሩን። ተከታዩ መሰናዷችን የአዲሱ የ2016 ዓመተ ምህረት የኢትዮጵያውያን ዘመን መለወጫ በዓል ዝግጅት ምን ይመስላል የሚለውን በአዲስ አበባ ነዋሪዎች አይን የሚያስቀኘን ይሆናል። አዲስ ዓመትና የምግብ ዋጋ በአዲስ አበባ። የፊታችን ማክሰኞ የሚገባውን የኢትዮጵያውያን አዲስ ዓመት የምንቀበለው እጅግ በተወደደ የዋጋ ንረት ነው ሲሉ የአሜሪካ ድምጽ ያነጋገራቸው የአዲስ አበባ ነዋሪዎች ነግረውናል። ነዋሪዎቹ ስለ መጪው አዲስ ዓመት የተደባለቀ ስሜት ያላቸው መሆኑንም ገልጸዋል።
አዎ፣ ልክ ነው። በተለያዩ ዘርፍ የተሰማሩትን የአዲስ አበባ ነዋሪዎችን አነጋግረናል። ለአዲሱ ዓመት ስላደረጉት ዝግጅት፣ ስላለፈው ዓመት የነበራቸው ስሜትና ለመጪው ዓመት ስላላቸው ተስፋም ያጋሩን ብዙ ነገር አለ።
መልካም። እንግዲህ ደረጀ፣ ነዋሪዎቹን ያነጋገርካቸው አንተነህ፣ ወደ ፕሮግራሙ እንለፍና የሚሉትን እንስማ።
የዘመን መለወጫ በዓልን ምክንያት በማድረግ በአዲስ አበባ ከተማ ያነጋገርናቸው አንዳንድ ነዋሪዎች ስለ በዓል ዝግጅት ያላቸው የተደባለቀ ስሜት ነው። ባደረባቸው ስጋት ስማቸው እንዳይገለጽ የጠየቁን እኚህ ወይዘሮ እጅግ በናረው የዋጋ ውድነት ወደ ገበያ የሚወጣ ሰው ቀንሷል፣ የዘንድሮ በዓል ከወትሮው ሲታይ ቀዝቃዛ ነው ይላሉ።
አሁን ስለዚህ ስጋ፣ በግ ምናምን እጅግ በጣም ተወደዋል። ጤፍ እያወራ ያለው ነው፣ ሁሉም ሰው የሚሸምተው በዚህ ሰዓት ጤፍ ከሌላ ቃል እንደው ብዛኛ። እኔ በምስራበትም በሌሎች አካባቢም ከሰዎች ጋር ስፍራ ሰው ይሄ መግዛት ነገሩ ቀዝቀዝ ብሎ የመግዛት ጥቶ እያነሰ ስለመጣ ትንሽ ቀዝቀዝ ብሏል እና ብዙ እንደ ድሮ ይሄ ላይ መምሰሉ ነገር ቀዝቅዟል። ብዙ ሰው ገበያ ላይ አይታይም። ብዙ እየሸመተም አይደለም። በቃ ተቀዛቅዞ እኔ እንዳየሁት ከጓደኞቼ ከምስል ነገር በቃ በብዛት ሰው እየሸመተ አይደለም። በጣም ነገሮች ብዙ ነገሮች ተፈደዋል።
የዘንድሮን በዓል ከአምናው ጋር በማነጻጸር ምሬት የነገሩን ደግሞ አቶ ጋሻው አዲስ መንግስቴ ናቸው። በዓል እንዴት ነው ዘንድሮ? እየተዘጋጁ ነው ለበዓሉ?
ምን እንደተዘጋጃለን? አሁን በዓል እንዴት ብሎ ይከበራል ብለህ ታስባለህ?
ምን ማለት ሆኖ እስቲ አብራሩት።
ምንም ለምን መሰለህ፣ አሁን ኢትዮጵያ ውስጥ በጣም ስር የሰደደ ችግር ነው ያለ። ስር የሰደደ ረሃብ ነው ያለው። አይደለም አመት በዓል ሊታሰብ ከእጅ ወደ አፍ የሚቸግርበት እንትን ላይ ነው ያለ ነው።
የዘንድሮን በዓል እንዴት ነው የሚያሳልፉት? ታዲያ ምን ያደርጋሉ? በዓሉን ከወትሮው ዘንድሮ ምን ያደርጋሉ? ከዚህ በፊት ምን ያደርጉ ነበረ? በዓል ሲመጣ
እኔ አሁን በዓል ሲመጣ እስካሁን አሁን በዚህ ሰሞን ላይ አሁን የዛሬ ዓመት አሁን በግዝቼ ነበር። አሁን ዘንድሮ በግ አይደለም ዶሮ አላሰብም። ከባድ ነው። ምክንያቱም አሁን ዶሮ ራሱ አይታሰብም፣ ሽንኩርት አይታሰብም፣ ስራ የለም። አሁን ስራው ጠፍቷል። የኖሮ ውድነቱ ብቻ አይደለም፣ ስራ ራሱ የለም።
ቤተሰብ አስተዳዳሪ ኖት? ቤተሰብ አሎት?
ቤተሰብ አለኝ። አሁን ሁለት ልጅ አለኝ። ግን አሁን ሁለት ልጅ አይደለም ይዞ ለመኖር ራሱ እኮ ሰርቫይቭ አድርጎ መኖር እኮ ከባድ ነው። አሁን ስለ ልጅ ሳይሆን ስለ ራስ አሁን ስለ ራስ ማለት ነው። አሁን ዳጭ ሆኖ አሁን እንደ ኤግዛምፕል ዳጭ ሆኖ ኖረን በል ሶስት በሶስት የሆነ ጊዜ እኮ አሁን አዲስ አበባ ውስጥ 5,000 ብር 4,000 ብር ያ ሰው እንደ ምን ያህል ገዥ ቢኖረው ነው? አሁን ከእኛ ሀገር ኮንቴክስት አሁን ስታስበው ምን ያህል ገዥ ቢኖረው ነው? ሶስት በሶስት በሆነ ጊዜ 4,000 ብር 5,000 ብር ተከራይቶ እንደገና ደግሞ ሌላ ለራሱ አሁን ደህና ኑሮ የሚኖርበት ምን ገቢ ቢኖረው ተብሎ ይታሰባል?
ምን ሙያ ነው የሚተዳደሩት እርሶ?
እኔ አሁን ሞተረኛ ነበር። ሞተረኛ ነኝ። አሁን ሞተር ላይ ነው የምሰራው። ሞተር ላይ ህግ አጣ በየጊዜው መንገድ ትራንስፖርትና ትራክ ማኔጅመንት እየተደራጀ ከጂፒኤስ ገጣሚዎች ጋር ይበሉናል። እኔ አሁን በደህና ቀን ያስኳትን ዲጂታል ወዲ ያስኩትን ወረችን ለልጆች ማስተማሪያ ብዬ ስቆጥበ ኖረውን ሁልክ አድርገው በሉ አንጸባራቂ ግዙ ይሉናል። በየጊዜው ጂፒኤስ ግጠሙ ተባል ገጠም ቀለም አስቀቡ ተባል የፋብሪካውን ቀለም አስፍቀው በመርካቶ ቀለም አስለቀለቁን ሞተራጅ ቡራ ቡድ ያስደረጉ ጂፒኤስ የማይሰራ ጂፒኤስ 5,000 ብር 5,000 ብር ነው ከፍ እየገጠሙ የመንቀሳቀሻ ፍቃድ 2,500 ብር ካርጋ ትቀይር 6,000 ምናምን ብር ወደ 36,000 ብር ምናምን በዚ እንደዛም ሆኖ ደግሞ አንድ ወር ቆሙ ይባላል። በዚህ ሰዓቱ ይባላል ሲፈልጉ ደግሞ በዚህ ሰዓት በዚህ ሳምንት እንዳትሰሩ ይላሉ። በቃ እንደዚህ ሲል ያለኝን የውለልጅ ያለኝ ለልጆች ምንትት ከጀ ላይ በቃ ያለኝን ነገር ጨረ ከጀ ወደ መጣ ከእናታቸው ወደ ረሀብ ተገባ። በቃ ንገርማሁን ባለፈው በዚህ ከዚህ ወር በፊት አንድ ወር አስመው ነው ያቶ የሰው ምርቁሙ ተባልቆ እና አስቸጋሪ ሁኔታ ላይ ነው ያለ።
የአልፋ ኮንሰልተንሲ ባለቤትና በቴክኖሎጂ አማካሪነት ስራ የሚተዳደሩት አቶ ዘካሪያ አሊ በግላቸው የስራ ዘርፍ ያለፈው አመት ትላልቅ ስኬቶችን ያገኙበት መሆኑን ገልጸው እንደ አገር ግን ያለፈው አመት በጎና ጎጂ ጎኖች የታዩበት መሆኑን ተናግረዋል።
በግል በስራ ዘርፍ ጥሩ ትልልቅ ስራዎችን ለመስራት ውል የፈጸምንበት ወደ ስራ ለመግባት ልጆችን የወሰንበት አመት ነው። እንደ ሀገርም ያው ጥሩንም መጥፎንም እያየን ኤክስፒሪየንስ እያደረግን ይህንበት ነው እና መልካምም መጥፎን ገጽታዎች ያሉበት አመት ሆኖ ነው 2018 የኢትዮጵያውያን አመት ያለፈው።
አቶ ዘካሪያ በማለፍ ላይ የሚገኘው አመት በምግብ ሸቀጦች ላይ አሁን ድረስ የቀጠለው ከፍተኛ ዋጋ ጭማሪ የታየበትም አመት መሆኑን ይናገራሉ።
የማይቀሩ ነገር ከፍተኛ የሆነ ኢንፍሌሽን ይስተዋላል። የምግብ እቃዎችም በጣም የጨመሩበት አመት ነው። የተወሰነ ጊዜ መጠነኛ መረጋጋትና ቅናሽ አይቻለሁ። አሁን የበዓል ገበያ እንደማየው ከሆነ ሁሉም ነገር አለ ገበያ ላይ ይገኛል፣ ግን አብዛኛው የህብረተሰብ ክፍል ገዝቶ መጠቀም የሚችልበት የዋጋ ሁኔታ ያለ አልመሰለኝም። የምግብ እቃዎች ያው ውድነት ያሳያሉ። ይህንንም ያባብሳል ብዬ የማስበው የነዳጅ ዋጋ ነው። እሱም በየጊዜው እየጨመረ ባለፈው ሳምንትም ማስተካከያ ተደርጎበት ወደ 5 ብር ገደማ ጨምሯል። እሱ ያው የምግብ አቅርቦቶችን ዋጋ እንዲጨምር የሚያደርግ አንዱ ምክንያት ነው እና እንዲህ አይነት ነገር ተስተውሏል። የ2015 ያው በጤፍም በምግብ እቃዎች ላይ ከፍተኛ የሆነ ለውጥ ታይቷል።
በንግድ አማካሪነትና በኮምፒውተር መሳሪያዎችና ቴክኒክ አገልግሎት ዘርፍ የተሰማሩ አቶ በረከት ቦጋለ አዲሱን ዓመት በጥሩ መንፈስ ለመቀበል እየተዘጋጁ መሆኑን ይናገራሉ።
በጣም የምንወዳት በዚህ ካትነት የምንወዳት መሸጋገሪያ ውድናት እና እግዚአብሔርን የምናመሰግንበት የሚመጣውን ዓመት የምንቀበልበት የመዘጋጃ ጊዜ ናት እና በዝግጅት ላይ ያለ ነው።
የአዲስ አበባ አስተዳደር በከተማዋ የተለያዩ አካባቢዎች በተከፈቱ የባዛር ግብይት ስፍራዎች የምርት አቅርቦት በብዛት መኖሩን በዚህ ሳምንት ለአገር ውስጥ መገናኛ ብዙሃን ገልጿል። የአዲስ አበባ ንግድ ቢሮ ኃላፊ ቢንያም ምክሩ በመዲናዋ አሁን ላይ ከ172 በላይ የቅዳሜና እሁድ ገበያዎች እንደሚገኙና በተጨማሪም ሸማቾችና አምራቾችን በቀጥታ የሚያገናኙ 25 የዓመት በዓል ባዛሮች መከፈታቸውን ጠቁመዋል። ይህ ትክክል መሆኑን የሚያረጋግጡት አቶ በረከት ይህ ጥሩ እርምጃ ነው ይላሉ።
መንግስት ትላልቅ የገበያ ማዕከሎችን ገንብቶ የሚያከፋፍልበት ሌላው ደግሞ እነዚህ በጥቃቅን አነስተኛ ተደራጅ ደግሞ በየመንጋቾች የሚሸጡበት ፕላትፎርም ተፈጥ አሁን በጀሞ መገናኛ ጋርመንት ኤክሲፒ ነገር ነው ያለው። ይሄ የሰንዴ ማርኬትም ለአንድ ሳምንት እንደዚህ የቀጠለበት ሂደት ነው ያለው። ጥሩ ይመስለኛል፣ ግን ትንሽ የዋጋ ጭማሪም እንዳለ ይስተዋላል።
መንግስት ገበያውን ለማረጋጋት ባደረገው ጥረት የአቅርቦት ችግር የለም የሚሉት አቶ በረከት ገበያው ወጥነት ያለውና ለህብረተሰቡ በቂ መረጃ እየቀረበ አይደለም ይላሉ።
የተወሰነ ያህል ሲስተም ሊዘረጋ ይገባል። ዩኒፎርም የሆነ ዋጋ የለም። አንዳንድ ቦታ ዝቅተኛ ነው፣ አንዳንድ ቦታ ደግሞ በጣም በከፍተኛ ሁኔታ የሚሸጥበት ሂደት ስላለ ወጥ የሆነ ኢንፎርሜሽን በቴሌቪዥንም በማስ ሚዲያዎች በሶሻል ሚዲያዎችም መንግስት እየሰጠ ለህብረተሰቡ ኢንፎርሜሽን እየደረሰ ገበያ የሚረጋጋበት ሂደት ቢኖር ያለብን እንደኔ እንደ ኢንፎርሜሽን የምርት ችግር ያለ አይመስለኝም። በጣም በከፍተኛ ሁኔታ ምርት አለ፣ ግን የኢንፎርሜሽን እና የሲስተም ችግር ያለ ይመስለኛል። እና መንግስትም እየጣረ
ገበያው ላይ በቂ አቅርቦት አለ የሚባለውን አቶ ጋሻው አይቀበሉትም።
ውሸት ነው። ለምን መሰል ይሄ ለምን እንወሻሻለን? አንድ እውነት አልንገር፣ ምንም ለማን ያከፋፍለዋል? አሁን ከዚህ ያለፈው ሌላ ሰው የደረሰው ካለ ደውለህ ሌላ ወጣኛ ቢያንስ ቢያንስ አሁን የአቅርቦት ምናምን በጣም የሚገርም ነገር ይሄ ሰንዴ ማርኬት ተብሎ ሽንኩርት ምናምን ተባለ። አሁን ዳሬ ስዞር የቆየው ትንገርምን ገለባ ነው ያመ ሽንኩርት አደ አደለም ለወጥ የሚሆን ለምንም የሚሆን ሽንኩርት ነው ራሱ በጣም እንዲህ አይነት አሁን ትልቁ ነገራችን እንኳን እኛ ትልቅ መወሻት መዋሸት፣ ይሄ ደግሞ ውሸት ለምንም ምንት ነው የጊዜ ጉዳይ ሊሆን ይችላል። ይሄ ውሸት ተዳፍኖ ሊቆይ ይችላል፣ ይገለጣል አንድ ቀን። እኔ አሁን ለአንተ የምነግርህ አንተ ስለጠየቀኝ ከውጭ ስለሆንክ ነው አደለ እንደዚህ እንትን ሊለጫልኩ ከዚህ ለዳለ ለማንም ላል ነግሮ ይችላል። አሁን ሌላው ሰው ቢጠየቅ ከዚህ ውስጥ ላለህን ችግር አውጥቶ ላይ ነግር ይችላል። እናካቸው በህይወት ላይ አደጋ ምናምን ሰውሉ ብዙ ያስባቸው እንዲያውም በአቅርቦት አለ ከተባለ አቅርቦቱ ካለ ችግር ከየት መጣታል? አቅርቦት እኮ ችግሩን ነው አይደል እንዴ የሚፈጠው?
ብዙ ጊዜ ገበያውን ከወንዶች ይልቅ እኛ ሴቶች እናውቀዋለን የሚሉት ደግሞ ስማቸውን እንዲገለጽ ያልፈለጉት የአዲስ አበባ ነዋሪዋ ወይዘሮ ናቸው። ዋጋው ከአቅርቦት ጋር እየጨመረ መሆኑን ይናገራሉ። ይልቁንም መንግስት እጅግ እየናረ የሄደውን ገበያ ስርዓት ማስያዝ ይኖርበታል ይላሉ።
ብዙ ጊዜ ወንዶችም ያን ያህል ወደ ገበያም ስለማይወጡ በብዛትም ብዙ ዋጋውን ኤግዛክት ላያውቁ ይችላሉ። ግን እኛ ሴቶች ያው በደንብ እናውቃለን። ሌላው ጊዜ ውድ ነው በጣም ገበያም እየወጣው እያየው ነው። ከስራም ስወጣ ነገሮች ጨምረዋል አሉ። ግን አትክልት አለ ምን አለ ገበያ በየቦታ አለ። ግን እቃዎች ጨምረዋል በጣም እንግዲህ በጣም ከሌላው ጊዜ በጣም ነው የጨመረው። ለምሳሌ ገዛቸው ሽቶች በሌላ 65 ብር እንደዛ ነው እየገዛ ነው ያለ ነው። ጤፍ ከዚህ በፊት ወደ 11 ሺ ብር የሚሸጠው ወደ 13 ሺ ብር እና እጅግ በጣም ነው ጭማሪው። የሆነ ሲስተም ቢዘረጋ ጥሩ ነው የሚሆነው። ምክንያቱም በዚህ ሁኔታ እንደዚህ እንደዚህ እየጨመረ ከሄደ ምንም ፎርድ ማድረግ በጣም አስቸጋሪ ነው እና ዋናው ነገር አሁን ይህ ሲስተም ቢዘረጋ እና ለወደፊቱ በቃ ዋጋው አትሊስት ከዚህም ብዙ ሳይጨምር አሁን በዚህ ሁኔታ እየጨመረ ከሄደ በጣም አስቸጋሪ ነው። የገንዘብ የመግዛት አቅሙ በጣም እየቀነሰ ሄደ።
አቶ ጋሻው ከአመት አመት የናረው የኑሮ ውድነት ብቻውን የመጣ ሳይሆን ስራ አጥነትንም እየወለደ መሆኑን በመግለጽ ይከራከራሉ።
አሁን የባለፈው አመት ቢያንስ ከዘንድሮ አመት ይሻል ነበር። አሁን ባለፈው አመት አሁን ቢያንስ 50 ምናምን ብር ነው የነበረው። ዘንድሮ 120 ብር ነው። 110 ብር 115 ብር 120 ብር ነው። አንድ ኪሎ 100 ብር መግባቱ ብቻ ሳይሆን በዚህ አመት ስራ የሚባል ለሁሉም ሰው ከዝቅ ለዝቅተኛ ነዋሪ ስራ የለም አቅርቦትም የለም። ስለዚህ አሁን ባህል እንዴት ነው ሳይሆን መባል ያለበት አሁን ኢትዮጵያውያን ችግሩ እንዴት ነው እንዴት እያደረጋችሁ ነው ችግሩ ረሀቡ እንዴት እያደረጋችሁ ነው? እንደው አልፎ አልፎ የትራንስለተት በድሮ ጊዜ ደህና ውረት የያዘውን ነጋዴውን ምኑ እየታየ አይደለም ነዋሪው ዝቅተኛው ማጆሪቱ ነው መታየት ያለበት፣ ሰፊ ህዝብ ነው መታየት ያለበት። ከፍ ያለ ውረት የያዙ በደህና ቀን አሁን ውረት የያዙ ሰዎች ኤግዛክት በዓል ሊያከብሩ ይችላሉ። ህንፃ ያላቸው ቤት የሚከራይ ያላቸው እነሱ በዓሉ ሊያከብሩ ይችላሉ። ከዛ ውጭ ያለው ግን ሰፊ ህዝብ ግን ረሃቡ እንዴት ነው ቢባል ይቀለዋል። አሁን እርግጠኛ ነኝ መቼም አሁን እንደው አብዛኛው ሰው ቢጠየቅ ምን ገዛ ቢባል መኮረኒ፣ ፓስታ ወይም ደግሞ ምንም የገዛሁት የለም የሚልም ሊኖር ይችላል። የደረቅ ዳቦ ለዘው ለላቱ ቀን የደረቅ ዳቦ ራሱ ሰው ሊኖር ይችላል። ስለዚህ እኔ አሁን የምለው ማለት ነው ፈጣሪ ሁሉም በየእምነቱ ጸልዮ ይህን ችግር ይህን የመጣውን የኑሮ ውድነት ብቻ አይደለም ደግሞ አሁን ማንም ህዝብ አይተዛዘት ማን ምን እንደሆነ ሁሉ አናውቅም። ከጎረቤት የሚረበውን ሰው ጎረቤት ዋል እና ባህል አሁን ችግር ላይ ነው። ባህል አይደለም እኔ አሁን የዘንድሮ ባህል እኔ ባህል አይደለም።
አቶ ጋሻው አዲስ መንግስቴ ስለሰጡኝ አስተያየት አመስግኜ ወደ አልፋስ ኮንሰልተንሲ ባለቤትና በቴክኖሎጂ አማካሪነት ስራ የሚተዳደሩት አቶ ዘካሪያስ አሊ ሳልፍ፣ እሳቸው ደግሞ አሁን ከምናየው ተነስተን መጪውን 2016 መገመት አዳጋች ሆንብኛል ይላሉ። አቶ ዘካሪያ ከግምት ይልቅ ተስፋ የተሻለ መሆኑን ይገልጻሉ።
ተስፋ ማረጋውን ብናገር ነው ያው በምናየው መገመት ከባድ ነው እንደ ሰው እና 2016 ኢትዮጵያ እንደ ታሪኳም እንደ ትልቅነቷም ሁላችንም በመከባበር በሰላም አቅማችንን ተጠቅመን ከሀገራችንን ለአህጉራችን ለዓለም የምንተርፍበትን ስራ የምንሰራበት አመት እንዲሆን እመኛለሁ። በዚህ አሁን በአንደኛው ክፍለ ዘመን በተለይ ምግብ በማጣት በተለያዩ ምክንያቶች በሚነሱ ግጭቶች የማንም ሰው ህይወት በተለይ የሴቶችና የህፃናት ህይወት የማይጠፋበት አመት እንዲሆን ነው ምኞቴ እና የተረጋጋ በሰላሟና በእድገቷ ምሳሌ የምትሆን ሀገር ሊኖረን ነው።
የዘመን መለወጫን አስመልክቶ አስተያየታቸውን ያካፈሉልን የአዲስ አበባ ነዋሪዎች እያመሰገንኩ መጪው አዲስ አመት እየተሸኘ ካለው አሮጌ አመት የተሻለ እንዲሆን ለኢትዮጵያውያን እመኛለሁ። መልካም አዲስ አመት። ለአሜሪካ ድምጽ ራዲዮ ደረጀ ደስታ ነኝ። ጤና ይስጥልን። ከአሜሪካ ድምፅ ራዲዮ የሚተላለፈው የእሁድ ምሽት መስታወት መሰናዷችን እንደቀጠለ ነው። እያስተናገድናችሁ ያለነው ደግሞ ደረጀ ደስታና ስምኝሽ የቆየ ወይም ሊሊንን።
የምንገኘው በአሮጌው 2015 ዓ.ም መውጫ በአዲሱ የ2016 ዓ.ም መግቢያ አዲስ ዓመት ዋዜማ ላይ ነው። በድጋሚ ለአድማጮቻችን በሙሉ መልካም አዲስ ዓመት እንዲሆንላችሁ እንመኛለን።
አሁንም አበባዬ ሆይ ትጨፍሪልናለሽ?
ግዴለህም፣ ከአሁኑ ጉልበቴን እንዳልጨርሰው ለዕለቱ ለአዲሱ ዓመቱ ቀላ ቆየው እና ባይሆን ቀራለም ዘውዱ፣ ሰው አለም ደምሴና አላቸው አስቻለ ሆነው እንግጫችን እንደነፋ እያሉ የሚያዜሙትን ሞቅ ያለ የአዲስ ዓመት ዜማን ጋብዝና አብረን እንጨፍር።
I'm not afraid.
ሙዚቃ ምርጫችን ዘና እንዳላችሁ ተስፋ እናደርጋለን። ተከታዩ መሰናዷችን ደግሞ የሱዳኑን ጦርነትና የተለያዩ የአገር ውስጥ ግጭቶችና አለመረጋጋቶችን ጨምሮ አሁን እየተሰናበት ነው ባለው 2015 የነበሩ ክስተቶች በተለይ በኢትዮጵያ ቱሪዝም ላይ ያሳደሩትን ተጽዕኖ የምንቃኝበት ይሆናል።
በሱዳን ያለው ጦርነት በኢትዮጵያ ቱሪዝም ላይ ጉዳት ማስከተሉን የቀድሞ ኢትዮጵያ ቱሪዝም አስጎብኚ ባለሙያዎች ማህበር ፕሬዝዳንት አቶ አሸናፊ ካሳ ለአሜሪካ ድምጽ ተናግረዋል። በተለይ ከግብጽ ጀምሮ በሱዳን ኢትዮጵያን አቆራርጠው የአፍሪካ ሀገሮችን እየጎበኙ የሚሄዱ በርካታ ቱሪስቶች እንደነበሩ የሚያስታውሱት አቶ አሸናፊ ግጭቱ ይህንን ጉዞ እንደገታው አመልክተዋል።
አቶ አሸናፊ አሮጌው አመት የአገር ውስጥና በጎረቤት አገር በተጋረጡበት የሰላም እጦት የተጎዳ እንደነበረ ገልጸው በተለይ ይህ የአዲስ አመት መጀመሪያ የሆነው የመስከረም ወር በኢትዮጵያ ከፍተኛ የጎብኚዎች ቁጥር ከሚታዩባቸው ወራት አንዱ እንደነበር አመልክተዋል።
አቶ አሸናፊ መጪው የ2016 አዲስ አመት የተሻለ ሊሆን ይችላል የሚል ተስፋ እንዳላቸውም ገልጸውልናል። እንግዲህ አቶ አሸናፊ ካንተ ጋር ወዳደረጉት ቆይታ በቀጥታ እንለፍና መጀመሪያ ራሳቸውን ያስተዋውቁልን።
ስሜ አሸናፊ ካሳ ይባላል። በኢትዮጵያ ላይ በቱሪዝም ዘርፍ ለተሰማርች የምሰራ ሰው ነኝ። የራሱ የአስጎብኝ ድርጅት ያለኝ እንደዚሁም በሆቴልና ቱሪዝም የኮንሰልተንሲ ላይሰንስ የሆነ ኮንሰልተንሲ ሰርቪስ ይሰጣሉ። በቀደመ ጊዜ ደግሞ ከአንድ ከወራት በፊት ደግሞ የኢትዮጵያ ቱሪስት አስጎብኝ ባለሙያዎች ማህበር ፕሬዚዳንት ነበርኩኝ። ተርሜን ጨርሼ አሁን ሜምበር።
በዚህ አጋጣሚ እንግዲህ ቱሪዝም አምና እንዴት ነበረ፣ አሁን እንዴት ነው የሚለውን እሱ ትንሽ ኮስተር ያለ ነገር ይሆንብናል። ቢሆንም አዲሱን አመት እንዴት ለመቀበል እየተዘጋጁ ነው? ታዲያ
እንግዲህ አዲሱን አመት በተስፋ ነው። ተስፋ የሰው ልጆች እንዲኖር የሚያደርገው ነገር አንዱ እሱ ነው። ቱሪዝማችንንም እንግዲህ በተስፋ እየጠበቅ ነው። የተሻለ ነገር ይመጣል፣ የተሻለ ነገሮች መረጋጋቶች ይኖራሉ።
በኑሮስ ሁኔታ እንዴት ተዘጋጅተዋል? ኑሮ እየተወደደ ነው ይባላል። እናንተ የተሰማራችሁትም ቱሪዝም እንደ ወትሮው አይደለም። በሀገሪቱ ውስጥ ባለው ሁኔታ ቀደም ሲል አነጋገርናቸው ነግረውን ነበር እና ከዚህ አንጻር እንዴት ይመልሱልኛል?
አሁን ቱሪዝሙን ከፋይናንሻል እንትኑ ለማውራት ይከብዳል። ሞስት እንቅስቃሴዎች ብዙ ቦታ በተለይ እኛ በተለይ ውጭ ቱሪስት የምንሰራ የነበርን ሰዎች ብዙ ስራዎች ተስተጓጉሎ ነው ያሉት። አንደኛ ከዚህ ነባራዊ ሁኔታው ከዛ ጋር ተያይዞ ኤምባሲዎችም ኢንሹራንስ ካምፓኒዎችም የሚያወጡት የትራቭል ዋርኒንጉ ፕላስ ደግሞ አንተም ኮንፊደንት ሆነ ሰርቭ ለማድረግም ነባራዊ ሁኔታዎችን ጥቅማ ባለማድረጋቸው በፋይናንሽል ዙሪያ በጣም ከባድ የሆነ ነገር ነው ያለው። በዚህ በቱሪዝም ሴክተር ላይ ተሰማራ ያለው አንዳንዶቹ በጣም እንደውም ከዛም ከፋይናንሽል ክራይሲሱ ከፋይናንሽልም ያለፈ ነገር ያለባቸው ግለሰቦችም ድርጅቶችም አሉ። ግን አጠቃላይ እንደ ሀገሪቱ ስታየው ደግሞ በብዙ መልኩ ተመሳሳይ ነገር ነው ያለው። ያው ኢኮኖሚው የተሳሰረነት የያዘ ስለሆነ አንዱ ጋር የሚለው ኢፌክት ሌላኛው ጋር ምድር የሚያደርግ አለ። ይሄ የውጭው እንደዚህ አሁን እንጂ በሀገር ውስጥ ደግሞ ብታየው የተወሰነ ዲያስፖራም የተወሰኑ ከአዲስ አበባ ወጣ ያሉ ሎጆችም ሆቴሎችም ደግሞ ጥሩ እየተንቀሳቀሱ ያሉበት አሉ። በይበልጥ ግን እኛ በዚህ የውጭ ቱሪስቶችን ተቀብለን ብናስተናግድ ከበድ ያለ የፋይናንሻል ትና ያለብን ማለት ይቻላል።
በዚህ መንፈስ ነው አዲስ አመትን የምትቀበሉት ማለት ነው?
አዲስ አመትን ይህኛውን ሸኝተን ተስፋውን እየጠበቅን ለመሄድ ነው። አዲስ አመት ላይ ትንሽ ከባለፈው ጊዜ የተሻለ ሪኩዌስቶች ነበሩ። በተለይ ከኖቨምበር ላይ ፐርሰናሊ አሁን ኖቨምበር ላይም ኦክቶበር ላይም እንቅስቃሴዎች ነበሩና እነዛ ይሳካሉ የሚል እምነት አለኝ። በነገራችን ላይ የሱዳን ኢፌክቱ ራሱ ኢትዮጵያ ላይ አጥልቷል። ያ ማለት ምንድን ነው? ከዚህ በቀደም በተለይኛ የክሮስ ካንትሪ የሚባል አለ። ካይሮ ቱ ኬፕ ታውን በጣም ፌመስ የሆነ ሩት ነው። ሰዎች ድራይቭ እያደረጉ ይሄዳሉ፣ በሞተር ይሄዳሉ እና ከካይሮ ተነስተው ሱዳን አቋርጦ ኢትዮጵያን፣ ኬንያን እያለም ይሄዳል እና በዚህ ይሄ በጣም ፌመስ ነው። ይሄ ትልቁ ሩቱ እሱ የሱዳን ኮንፍሊክት መነሳቱ ኮምፕሊትሊ ብሎክ አድርጎታል። እዛ አሁን ኒው ሩት ነው። ያ ሩት ደግሞ ምንድን ነው ጅቡቲ ሞተች የሚያደርገው። ለዛ ደግሞ ምን ይፈልጋል? ወደ ሳውዲ ሄደው ከሳውዲ ሺፕ አድርገው እነዚህ ቬሂክሎቻቸውን ወደ ጅቡቲ፣ ከጅቡቲ የተነስተው እና ትንሽ ኮስት ይሆኗል። እና የእኛም ብቻ ሳይሆን የጎረቤት ሀገርም በተለይ ይሄ ክሮስ ካንትሪ የሚባለው ወርልድ ዋይድ በጣም ፌመስ የሆነ ነው። በነገራችን ላይ የክሮስ ካንትሪ
ምን ያህል ሰው ይመጣበታል? ምን ያህል ሰው እንግዲህ በየብስ አሁን እንደ እርስዎ እንደነገሩኝ ከላይ ከግብጽ ተነስተው በሱዳን አድርገው በኢትዮጵያ አድርገው ነው ወደታች የሚወርዱት ነው ያሉኝ። እና ምን ያህል ሰዎች ይጠቀሙበት ነበረ? ከዚህ ቤት ምን ያህል ቱሪስቶች ይመጣሉ? በዚህ አንጻር
አክቹዋሊ ይህን ያክል ቁጥር ለማለት ስታቲስቲክሱ የለኝም እኔ። እኛን ግን አሁን እኛ
ፕሬስ 17
ሰዎች በግሩፕ ነው። በነገራችን ላይ አቅም ያላቸው ሰዎች ናቸው ኦቨርላንዲንግ መሄድ የሚችሉት። አቅም አንደኛ ከገንዘብ ሌላኛው ከጊዜ ነው። ገብቷል። አንዳንዱ 3 ወር ነው ትራቭል የሚያደርገው፣ አንዳንዱ 6 ወር ትራቭል የሚያደርጋል። ይህን እነዚህ እንትን ሲያደርግ ሚኒመም 1 ወር የሚያደርጋል። እና አንደኛ ያንን ኢኩዊፕመንት ሊኖረው ያስፈልጋል፣ ዌል ስታፍድ የሆነ ኢኩዊፕመንት። ሁለተኛ ጊዜ ያስፈልገዋል። ሶስተኛ ደግሞ ፋይናንስም ያንን የሚያስኬደው እንትን። እና አንዳንድ ጊዜ 17 ሰዎች ያስተናገድበት አለ። አንዳንድ የኔ ጓደኞች ደግሞ ሌሎችም 30 ሰው በዚህ ሩት የተስተናገዱበት አለ። እንደዚህ ደግሞ ሞተረኞች በተለይ አዳዲስ ሞተሮች ሲወጡ እንደ ቴስት ሩት ነው የሚጠቀሙበት። የኢትዮጵያው ደግሞ አድቫንቴጁ ምንድን ነው? የተለያየ ላንድስኬፖች አሉት። ለምሳሌ አባይን ወጥተህ ስትወጣ ገብተህ አባይን ስታቋረጥ ታች ወጥተህ ስትወጣ ደጀን የሚጠብቅ ፕሌን ላንድ አለ። ወደዚህ ስትመጣ ሰላሌ ፕሌን ላንድ ነው እና ያ በጣም ፌመስ ነው። ከሳውዲ አረቢያ፣ ጀርመን፣ ሆላንድ እነዚህ በጣም ጣሊያን፣ በተለይ ጣሊያኖች ይህንን ሩት ይጠቀሙበት ነበር እና ግን ከባለፈው ጊዜ ጀምሮ ይሄ ነገር በጣም ኦልሞስት ቆመ። እሱ ቆሟል፣ ምክንያቱም ሴፍ ስላልሆነ በዛ ጋር ማለፍ ስለማይችል። ምንድን ነው ልል የፈለግኩት የእኛም ነባራዊ ሁኔታ እንዳለ ሁሉ የጎረቤት ሀገር ኢንፍሉዌንሱ እንትን አድርጎታል። የእኛ ኮንፍሊክት እንዳለ ሁሉ ትራቭል ያደርጉ ነበር። በተለይ የትግራይ ጦርነት ብያለ ስቲል በመተማ ገብተው በሞያሌ የሚወጣ በሞያሌ ገብተው በመተማ የሚወጣ ነበረ።
በአማራ ውስጥ አካባቢ ያለው በአማራ ክልል አካባቢ ያለው ስግኝት አልጎዳውም ይህን መስመር?
አብሶሉትሊ ምንም ይሄ እኮ እንትን የሚያደርጋ ቱሪዝም ያለ ሰላም የሚሆን ነገር የለም። ሰላም በሌለበት ቱሪስቱ አይደለም አንተ ራስህ አምነ እንግዳ ወደዛ ቦታ ይዛ አትሄድም። ለምን? ከጀርባ ብዙ ነገር ያለ ሀገርን ተሸክምን የምትል ኤኒቲንግ ቱሪስቱ ላይ አንድ ነገር ቢደርስ ኃላፊነቱም አለብህ ለሀገር ምንትን የሚያደርገው ነገር አለ እና መሰል ነገሮች መኖራቸው ኢንፍሉዌንስ አለው። ለምሳሌ ባለፈው እኔ ኮሌቢ ላይ ነበርኩኝ እና አንድ የጣሊያን ግሩፕ አግኝቻቸው ነበረ ነሐሴ 16 ወደ 17 የሚሆኑ እና እንዴት መጣችሁ ብዬ ነበር። አጋጣሚ እኔም በለ በሆነ ጉዳይ ዛ ነበር እንዴት መጣችሁ ስላቸው ላሊበላ ስለዘጋብን ኦልተርኔቲቭ ለመስጠት ለሰዎቹ ኢስት ሩት ሄደ ከዛም በእግረ መንገዱን ቸርችም ስለሚወዱ ቁልቢን አስገባ ናቸው አለ። ይሄ ምንድን ነው? እዛ አካባቢ የነበረው ሁኔታ አስገዳጅ የሆነ ኦልተርኔቲቭ እንድትጠቀም ያደርግሃል።
አማራጭ ማለት
አዎ። ይሄ ግን አማራጭ ፈልገው ሳይሆን በቃ ኮምፐንሴት ለማድረግ እነሱም አንደኛ ጊዜያቸውን ረጅም ጊዜ እንትን አድርገው ያደረጉት ነበረ። እንደዚሁም ደግሞ እኔም ደግሞ ፐርሰናሊ የዶሜስቲክ እንግዶች ነበሩ እና ላሊበላ ወረድ ፍላይቱ ዳቡክ ተደርጎ ነበረ። ፍላይቱ ተቋረጠ ሲባል ሌላኛውን ወደ 40 ምንጭ የላኳቸው የዶሜስቲክ የሀገር ውስጥ ቱሪስቶችም አሉ እና ሰላማ ነው መኖሩ የሚያስተጓጉላቸው ነገሮች ይኖራሉ። ይበልጡን ግን አሁን እንደ ኢትዮጵያ እየተቸገርንበት ያለው በተለይ ቱሪዝም ሚኒስቴር አካባቢ ላይ ካውንተር ኢንፎርሜሽን የመስራቱ ነገር ለምሳሌ ላሊበላ 2-3 ቀን ተዘግቶ ከዛ ሲከፈት ተከፍተዋል እንደዚህ ሆኗል የማድረጉን መረጃውን የማሰራጨቱን ነገር ላይ ትንሽ ደካማ ነን። ያም በመሆኑ እነዚህ ኤምባሲዎች ሌሎችም የሚያወጡን ትራቭል ዋርኒንግ ሆልድ አድርገው እንትን ያደርጉታል እንጂ ሰላም አለመኖሩ እንደሚጎዳ ሁሉ ከሰላም ጋር ተያይዞ የሚወጣ ኢንፎርሜሽን ግን የበለጠ እንትን ነው የሚያደርገን።
ወደ መነሻችን እንመለስና አሁን ይሄ የጊዜ የአዲስ ዓመት ነው ለኢትዮጵያ ለአገር ውስጥም ሆነ ለውጭ ቱሪስቶች ምን ያህል አመቺ ጊዜ ነበረ? በቱሪዝም አይን ሊታይ የሚችል ጊዜ ነበር ይሄ ወቅት?
በኢትዮጵያ ውስጥ ካሉ የፒክ ሲዝን ከሚባሉባቸው ወይ ደግሞ አይዲያል የቱሪስት ሲዝን የሚባሉት አንደኛው የዚህ የመስከረም ወሩ ነው። ሁለተኛው የዚህ የጥር ወሩ ነው። በዚህ ከገና ጋር ላሊበላ ላይ ከጥምቀት ጋር የተያዘው የዚህ የመስከረም ወር ደግሞ በተለይ ሳውዝ ሩት ለምትሰራ ከሆነ በተለያየ ቦታ ለምሳሌ ዶርዜ ላይ ያለው መስቀል እና የአዲስ አመት ልዋጭ በወላይታ በሀዲያ የተለያየ ቦታዎች አሉ እና የሳውዝ ሩት ምንድን የኢትዮጵያ ሳውዘን ሩቱ ሞር ኦፍ አንትሮፖሎጂ ካልቸር ነገር ነው። እስከ ታች ድረስ እስከ ኦሞቫል እስከ ናሀመረን ድረስ ያለው እና ለሳውዘን ሩቱ ይሄ ፊክስ ይዙ ነው። በዚህ አጋጣሚ በተለይ ስፓኒሾች፣ ፖርቹጋሎች፣ ጣሊያኖች አይደሉ ከዩሮፕ ቤታቸውን የሚያከራዩ በተለያዩ ምን አናቅም ከኦገስት ጀምሮ ያለውን በጣም ይጠቀሙበታል። ከኦገስት ከሴፕቴምበር መጨረሻ ያለውን በተለይም የሳውዘን ሩቱን ነው ይህን የሚያደርጉት። አንደኛ ኤሪያው ግሪን ነው፣ ሁለተኛ አንዳንድ ቦታዎች ላይ ባህላዊ ክንውኖች አሉ። እነዛ ባህላዊ ክንውኖች ላድርጋቸው ብለህ የምታደርጋቸው ሳይሆን ለዛ ራሱ ጊዜ ወቅቱን ጠብቆ የሚሆኑ ናቸው። ስለዚህ ሳውዝ ዌስት ያሉት ዩሮፒያኖች ፕሪፈር ያደርጉታል ይህን ወቅት ከኦገስት እስከ ሴፕቴምበር መጨረሻ ያለው እንደዚሁም ደግሞ መስከረም ላይ ከዛም ባሻገር የተለያዩ አውደ አመቶች አሉ። አዲስ አመቱ አለ። ጳጉሜ ራሷ በጣም እንትልች በነገራችን ላይ ገበያ በጣም 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 ትልቅ መስህብ ነው ለቱሪስቶች። የአውደ አመት ገበያ ደግሞ ምናልባት አንድ ለወይ አድማጮች ያውቁታል። በየቦታው ያለው እንቅስቃሴ ዶሮ፣ በሬው፣ ሂደቱ፣ ሙቭመንቱ በጣም እንትን ነው። እንግዲህ አሁኑ ለሚመጣ ሰው በጣም ነው እንትን ፋሲኔት የሚያደርገው። ታችም በተለይ ደግሞ ሙስ ስትሄድ ደግሞ ለምሳሌ ቀይ አፈር ላይ የሐሙስ ገበያ የሚባል አለ። እንደዚሁ ደግሞ ጅመካ ላይ ማክሰኞ እና ቅዳሜ አለ። እነዚህ ገበያዎች ደግሞ የዛ የኦሞ ሸለቆ ያሉ ማህበረሰቦች ተሰባስበው ኢንተራክት የሚያደርጉበት ስለሆነ በጣም በጣም ከለርፉል ነው፣ ቫይብራንት ነው እንትን የሚያደርገው እና በዓላት አንደኛ ከገበያ፣ ሁለተኛ ከበዓል አከባበሩ። የበዓላት ቀን በአብዛኛው ከተማ ላይ ስትወጣ ሰው ነጭ ለብሶ ስማይሊንግ የሆነ ፌስ ኖሮት ነው እንትን የሚያደርገው። መስቀል ጋር ስትመጣ መስቀልም ደግሞ እንደ ይሁ በጣም እንትን ነው። እስከ ዛሬ ባለው ሁኔታ ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ምስጋና ይግባት እና ያለው ድባብ የሚታየው ነገር በጣም ደስ የሚል ነገር አለ። እሱም ተከትሎ ደግሞ በሳምንቱ ደግሞ የረቻ ደግሞ አለ ታንክስጊቪንግ። እሱ ደግሞ ሌላኛው እንትን ነው ግብአት እና መገለጫ ነገሮች እና ይሄ ወቅት ለብዙ የውጭ ቱሪስቶችም እንደዚሁም ደግሞ የኛ የሆኑት እንደ ዲያስፖራዎቻችን የሀገር ውስጥ ቱሪስቶችም ብዙ የሚንቀሳቀሱበት ነው እና ስለዚህ ይሄ ወር ይሄ በተለይ መስከረም ወሩ ኒው ይሩ ከኢትዮጵያ ውስጥ ካሉ ሁለቱ ፒክ ሲዝኖች አንዱ የምንጠቅሰው ነው ማለት ነው።
በጣም አመሰግናለሁ።
እሺ ቴንኪ
ደረጀ እንግዳህን አቶ አሸናፊ ካሳን እጅግ አድርገን እናመሰግናለን። በዚሁ የአሮጌው የ2015 ዓመተ ምህረት የመጨረሻ መሰናዷችንን ወደ ማጠቃለሉ እየተቃረብን ይመስለኛል። ከመሰናበታችን በፊት ግን አሁንም አዲሱ ዓመት የበረከት የፍቅር የሰላም እንዲሆንልን እየተመኘን ሌላ ሞቅ ያለ ዜማን ጋብዝ።
አዎ አዲሱ 2016 ዓመተ ምህረት መልካሙን ብቻ ይዞ እንዲመጣ እየተመኘን ታደሰ መከተ እንኳን አደረሰን እያለ የሚጫወተውን ሙዚቃ እንጋብዝ።
አውዳመት አውዳመት ሲመጣ በጣም በሩባንጮ መገድ የመጉባት የበጉ የዶሮ የሳናቱ ተራሩ ተላብሶ በደስታ በፍቅር አውዳመት ሲመጣ
Give up, give up.
አድማጮች በዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ሲተላለፍ የቆየው የእሁድ ምሽት መስታወት መሰናዷችን በዚሁ ይጠናቀቃል። በሁሉም ስፍራ ካሉ መላ ባልደረቦቻችን ጋር ስናስተናግዳችሁ ያመሸነው እኔ ደረጀ ደስታና
እኔ ስመኝሽ የቆየ ነበርኩ። አብራችሁን ስለቆያችሁና መሰግናለን። መልካም አዲስ አመት። ደህና ደሩ።